ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 3 ቀን 2011 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የወያኔ ዘረኛ አገዛዝ እንደቀድሞ ህዝብን እየነጣጠለና እያፋጀ እንዳይቀጥልና አደብ ገዝቶ በጎሬው እንዲደበቅ የኢትዮጵያ ወጣቶች ያደረጉት አስተዋጽኦ ከፍ ያለ ነው። ይህን በኢትዮጵያዊነት ይታገል የነበረን ወጣት ለመከፋፈል ያልተደረገ ሙከራ አልነበረም። በተወሰነ ደረጃም ቢሆን ጸረ ኢትዮጵያ ኃይሎች ተሳክቶላቸው ከባድ ጉዳት አድርሰዋል። አሁንም በአንድነት ሆኖ አገር አድኑን ትግል አጧጥፎ በተባበረ ክንድ ዘረኞችን ከማንበርከክ ውጭ ምንም አማራጭ የለም። የወጣቱ ሚና ከፍ ያለ ነው። የዛሬ ዝግጅታችን በተለይ ለወጣቶች የቀረበ ነው። በቅድሚያ ለወጣቶች የቀረበ ጥሪ በማስከተልም የወጣቱ ግዳጅና ኃላፊነት በሚል ርዕስ የቀረበ ጽሑፍ፣ በመጨረሻም በወጣቱ አንደበት የማይናገር ችግሩን የማይረዳ ትውልድ ተኪ አያገኝም በሚለው ሰፋ ያለ ጽሑፍ ክፍል አንድ ዝግጅታችንን እናጠቃልላለን። በክፍል ሁለት ፕሮግራማችን በአቤ ጉበኛ የተደረሰውን አንድ ለናቱ መጽሐፍ ትረካ የመጨረሻውን ክፍል እናሰማለን። ዝግጅታችንን የምንጀምረው በእለቱ ዜና ይሆናል።
ከሁለት ሳምንት በፊት በለገጣፎ ከተማ አስተዳደር ቤታቸው የፈረሰባቸውና የተፈናቀሉ ዜጎች አብዛኞቹ በአሁን ወቅት በሀያት መካነ ሕይወት መድኃኔዓለምና ቅድስት አርሴማ ቤተክርስቲያን ውስጥ የሚኖሩ ሲሆን ከፍተኛ በሆነ የሰቆቃ ሁኔታ ኑሯቸውን እየገፉ እንዳሉ ለዜና ምንጮች ገልጸዋል። በተፈናቀሉት መካከል በርካታ ነፍሰ ጡሮች፣ አረጋውያንና አንድ አመት ያልሞላቸው ህፃናት ይገኙባቸዋል። ቀይ መስቀል በፈጣቸው የላስቲክ ሸራ ውስጥ የሚኖሩት እነዚህ ተፈናቃዮች የአካባቢው ኗሪዎች ከፈጣቸው አንዳንድ እርዳታዎች በስተቀር በመንግስት በኩል ምንም አይነት ድጋፍ እንዳልተደረገላቸው ተናግረው በሀገራችን መንግስት የለም እስከማለት ደርሰዋል። በተመሳሳይ ዜና በጌዲዮና በጉጂ ኦሮሞዎች አዋሳኝ ከሆኑ አካባቢዎች የተፈናቀሉ ዜጎች ወደ ቦታቸው እንዲመለሱ ለማስገደድ እርዳታ የተቋረጠባቸው መሆኑ ቀደም ብሎ የተዘገበ ሲሆን በአሁኑ ወቅት ከፍተኛ ችግር ላይ መሆናቸውን በምሬት እየተናገሩ ይገኛሉ። ከቤት ንብረታቸው የተፈናቀሉ 90736 የሚሆኑ የአማራ አካባቢ ተወላጆችን መልሶ ለማቋቋም 1.5 ቢሊዮን ብር እንደሚያስፈልግ የአማራ ተፈናቃዮች መልሶ ማቋቋም ኮሚቴ አስታውቋል። ተፈናቃዮችን መልሶ ለማቋቋም የሚያስፈልገውን ገንዘብና ቁሳቁስ ለማስተባበር የአማራ አካባቢ አስተዳደር ዜጎች እርዳታ እንዲያደርጉ የባንክ አካውንቶች መረጃ የሚያሳዩ በራሪ ደብዳቤዎች እያስተራጨ ሲሆን የመልሶ ማቋቋም ኮሚቴው ደግሞ የፊታችን ቅዳሜ መጋቢት 7 ቀን በሸራተን አዲስ ሆቴል የገቢ ማስተባበሪያ መርሃ ግብር ያዘጋጀ መሆኑን ገልጿል። ባለፈው እሁድ በአሳዛኝ ሁኔታ በተከሰተው የአውሮፕላን አደጋ ህይወታቸውን ካጡት መካከል የእርዳታ ሰጪ ድርጅቶችና እንደ ተመድ አይነቱ የዓለም አቀፍ ድርጅቶች ሰራተኞችና ዲፕሎማቶች የሚገኙበት ሲሆን አንድ ኬንያዊ በአደጋው ሚስታቸውን፣ ሴት ልጃቸውንና 3 የልጅ ልጃቸውን አጥተዋል። ዜግነታቸው ህንዳዊ የሆነ የአንድ ቤተሰብ 6 አባላትም የሞቱ መሆናቸው ተገልጿል። ምንም እንኳን ወድቆ የተከሰከሰው የቦይንግ 737 ማክስ አውሮፕላን የበረራ መረጃ መቅጃና የአብራሪዎች ክፍል ድምጽ መስጫ ሳጥኖች የተገኙ ቢሆንም የአውሮፕላኑ አደጋ መንስኤ ምን እንደሆነ እስካሁን ድረስ የተገኘ ውጤት መኖሩ አልተገለጸም። ምርመራውን የተሟላ ለማድረግ በጉዳዩ ላይ ልዩ ተሞክሮና ችሎታ ያሏቸው የበረራ ኤክስፐርቶች በተለይ ከአሜሪካን አገር ወደ አዲስ አበባ መግባታቸው ተነግሯል። ቦይንግ 737 ማክስ የተባለው አውሮፕላን በሀገራቸው እንዳይበር ያደረጉ አገሮች ቁጥር ከጊዜ ወደ ጊዜ እየጨመረ በመሄድ ላይ ሲሆን ከነዚህም ውስጥ ኢትዮጵያ፣ ቻይና፣ ኢንዶኔዥያ፣ ብራዚል፣ ደቡብ አፍሪካ፣ ሜክሲኮ፣ ሲንጋፖር፣ ደቡብ ኮሪያ፣ አውስትራሊያ፣ ከይማን ደሴት፣ ኦማን፣ እንግሊዝ፣ ኖርዌይ እና ማሌዥያ ይገኙበታል። አርጀንቲና አውሮፕላኑ እንዳይበር ባታደርግም የሀገሪቱ ፓይሎቶች አውሮፕላኑን ላልተወሰነ ጊዜ ላለማብረር መወሰናቸውን በማህበራቸው በኩል ገልጸዋል። በሌላ በኩል ቦይንግ 737 ማክስ በአራት ወር ጊዜ ውስጥ በኢንዶኔዥያና በኢትዮጵያ የመከሰት አደጋ ቢያጋጥመውም አውሮፕላኑ ለመብረር ብቁ ነው በማለት የአሜሪካው ፌደራል አየር መንገድ አስተዳደር ሰኞ መጋቢት 3 ቀን ማረጋገጫ ሰጥቷል። የድሬዳዋ ከተማ ከንቲባ የነበረውና የኢትዮጵያ ሶማሌ ዲሞክራሲያዊ ፓርቲ አባል የሆነው ኢብራሂም ኦስማን በህዝብ ግፊት በገዛ ፈቃዱ ካላፊነት የተነሳ መሆኑ ተነግሯል። በመትኩ 4420 በሚለው አድሏዊ ተመን መሰረት የተሰየመው የከተማዋ ምክር ቤት ማሃዲ ጌሬ የተባለውን ግለሰብ በከንቲባነት የሾመ መሆኑን የዜና ምንጮች ዘግበዋል። የአልጄሪያው ፕሬዝዳንት አብዱላዚዝ ቡቶፍሊካ የአልጄሪያ ዜጎች በተከታታይ ባካሄዱት የተቃውሞ ሰልፍ ተገፍተው በታቀደው ምርጫ ለፕሬዝዳንትነት እጩ ሆነው እንደማይወዳደሩ ሲገልጹ ምርጫው ላልተወሰነ ጊዜ እንዲተላለፍ መወሰናቸውን ሰኞ መጋቢት 2 ቀን ባሰራጩት መግለጫ ይፋ አድርገዋል። ፕሬዝዳንቱ በምርጫው ላለመሳተፍ የወሰዱትን እርምጃ ብዙዎች በደስታ ቢቀበሉትም በሚቀጥለው ወር ሚያዝያ 10 ሊካሄድ ታቅዶ ዝግጅት ሲደረግበት የነበረው ብሔራዊ ምርጫ ያለምንም አማራጭ ቀን እንዲሰረዝ መደረጉ ፕሬዝዳንቱ የስልጣን እድሜያቸውን ለማራዘም የተነሰሱት ተንኮል ነው የሚል ጥርጣሬ በተቃዋሚዎች ዘንድ ተፈጥሯል። የፕሬዝዳንቱ የስልጣን እድሜ ሚያዝያ 10 ቀን ማብቃት አለበት የሚሉት ተማሪዎች ዛሬ ማክሰኞ ዕለት በአልጀርስ ከተኛ የተቃውሞ ሰልፍ ያደረጉ ሲሆን ሰልፉ በሌሎች ከተሞችም ተመሳሳይ ሰልፎች እንደሚደረጉ ይጠበቃል። በቱኒዚያ ዋና ከተማ በቱኒስ 12 ገና የተወለዱ ህፃናት ሆስፒታል ውስጥ በተሰራጨ ተላላፊ በሽታ ተለክፈው ህይወታቸው ያለፈ መሆኑ የሀገሪቱ የጤና ጥበቃ ባለስልጣኖች አስታውቀዋል። በሆስፒታል ውስጥ በሽታዎች ሊተላለፉ የሚችሉ ቢሆንም ዋናው ችግር የማዋለጃ ክፍሎች ንጽህና በተገቢው መንገድ አለመጠበቃቸው ነው ተብሏል። የበሽታው ምንጭ ምንነት ለማረጋገጥ የሟቾች ህጻናት ደም ተወስዶ እየተመረመረ ሲሆን ውጤቱን ለማወቅ 10 ቀናት ሊፈጅ ይችላል ተብሏል። ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ይድረስ ለኢትዮጵያ አገር ወዳድ አገር አድን ወጣቶች በያላችሁበት ሁሉ። ታሪካችን የሚነግረን አንድ ሀቅ ኢትዮጵያን ለማዳን ወጣቶች ያላቸውን ከባድ ሚና የሚጠቁም ነው። አዛውንት ያላቸውንና የነበራቸውን ከፍተኛ ሚና የሚሽር ሳይሆን የሚያግዝና የሚያጠናክር ነው። በየትኛውም ጊዜ حزب سيبال وطاتو بزوان سلوهنا بهبرت سبوم ميناو كفتانيانو باونو جزي كهامس عمسك بمتو بلاي حزب كهاي عمس بتاج يالونو للوتوانا لاغرادن تقلو والسان مينان نابوتا يالونو وطات سنلم وندونم سيتونم وطات مالتاجن مهنون مجنزب ياسفلقال በጣሊያን ወረራ ጊዜ ፋሽስቶቹ ወጣትና ሞርን ለመጨረስ እርምጃ መውሰዳቸው ይታወሳል። የጥቁር አንበሳ ድርጅት መስራችና አንቀሳቃሾች ወጣቶች ነበሩ። ለውጥ ፈላጊዎች የኢትዮጵያ ተራማጆች ወጣቶች ሲሆኑ በየካቲት አብዮትም ግንባር ቀደም ሚና ነበራቸው። ያፓንን መስርተው የታገሉትና ህዝብን አደራጅተው ያታገሉት ወጣቶች ነበሩ። በፊውዳል ጨለማ የይቻላልን ቀንዲል የለኮሱና ታሪክ የሰሩ ብዙ ማለት ብቻለም ባገራድን ትግሉ የወጣቱ ሚና ቆልፍና ከፍተኛ ነው መሆን ያለበትም ነው የሚለው ነው መልእክቱ። ለገረዳዱ ለኢትዮጵያዊ ወጣት መልእክታችን አገራችንን ከጥፋት ለማዳን ተነሱ ተባበሩና ትግልን አጣጥፉ የሚል ነው። ዛሬ አገራችን ባደጋ ላይ መሆኗን ማንንም ሊከዳ አይችልም። ደም ገብረን ታግለን ወያኔ ልናስወግድ በህብረት سنነሳ ትግላችንን የሚያደናቅፍ ደንቃራ በአሜሪካና ባረቦች ተሰይሞብን ችግር መፍጠሩ ምስጢር አይደለም። ተቃይንቶና ፈልጥኖ የመጣ በመሆኑም በስልት የብዙዎችን ቀልብ ስቦና ጨፍን ድጋፍን አግኝቶ ለተወሰነ ጊዜ አደናግሮ ሊጨፍርብንም እድል አግኝቶ ነበር። ንዘናጋገን አገራችንና ማንነታችንም ሊነጥቀን ቸኩሎ በግርግር ለጽንፈኞች አመጭቶ ኢትዮጵያን ለግንጣላና ለርስ በርስ ጦርነት አጋልጧት ይገኛል። አገራችን ባሳሳቢ አደጋ ላይ ናት። ለግንጣዮችና ጠባብ በረተኞች ሰለባልና አድርጋት በፍጹም የሚታሰብ አይደለም። ወጣቱ አገራዊ ግዴታውን መወጣት አለበት ግዳጅ አለበት። አገራደን ግዳጅ ዛሬ ጎጥና ጎሳ የሚቆጠርበት ጊዜ ሳይሆን ኢትዮጵያዊነት የሚከበርበትና የሚጠናከርበት ነው። ወጣቱ በዚህ በዚያ ተደናግሮ ዘር ቆጠራ ሳይገባ በኢትዮጵያዊነት ተባብሮ ዘረኛ ጨቋኞችን የሚፋለምበት ወቅት ነው። ወያኔን ለቀውስ የዳረገው እኮ የህዝብ የተባበረ ትግል መሆኑን መዘንጋት የለብንም። የህዝብን ሚና ሹሞቹ ሊቀሙ የሚወራጩት ከንቱ ነው። ሹሞቹ ለተወሰነ ወራት ተጨንቀውና ተጠበው ያመጡት ምንም ውጤት እና ለውጥ የለም። ህዝብ ነው በደሙ የወያኔን ቀውስ እውን ያደረገው። ብዙ ሺህ ወጣቶች ናቸው ጸረ ወያኔ ሆነው ታግለውና መስዋዕትነት ከፍለው ለወያኔ ውድቀት ምክንያት የሆኑት። አሁንም በመጀመሪያ ደረጃ ኢትዮጵያን ሊታደጋት የሚችለው ወጣቱ ነው። ታሪካችንን መለስ ብለን سنመረመር በቀውጢ ጊዜ ሁሉ የኢትዮጵያ ወጣቶች በጎጥና በብሔረሰብ ሳይለያዩ አንድነታቸውን አጠንክረው አገራቸውን ከጥፋት አድነዋል። ኢትዮጵያ ዛሬ የነሱ መስዋዕትነት ውጤት ናት። ሁሉም ወርቅ ዜጎች ነበሩ ኢትዮጵያውያን። ተፈጥሮ ነውና እንደ ኃይለ ሥላሴ ጉግሳ አይነት ባንዳዎችም በኢትዮጵያ ላይ ሲነሱ ታይተዋል። አረበኛ በበዛበት ባንዳዎች ብቅ ማለታቸው ያለ ነው። ትላንትም አይተናል ዛሬም በግሃድ እያየነው ነው። በየካቲት 66 ለመሰረታዊ ለውጥ የታገለው ወጣት ታሪክን ሰርቶ አልፏል። የተሰለፈውና የተሰዋው አንዳንድ የታሪክ ላጲሶች ሲቀጥፉ እንደሚሰማው ሳይሆን ለኢትዮጵያና ለህዝቧ ነበር። ያፓራሱ ህብረ ብሔራዊ ሆኖ ከነሰሙ ኢትዮጵያዊ ድርጅት ነበር ነው። ይህን አገራዊ ትግል ለመሸርሸር በየብሔሩ ተከፋፍሎ እንዲደራጅና እንዲንቀሳቀስ ተደረገ። ባዳን የኢትዮጵያ ጣላቶችም የሀገራችንን መከፋፈል ትላንትም ዛሬም እንደሚፈልጉና አውቃለን። በላያችን ያመጧቸው ሹሞች ዘረኝነትን በዘረኝነት ተከታው አገራችንን ሊያጠፉ ሲፍጨረጨሩ እነሆ ዛሬ እያየን ነው። ለተወሰነ ጊዜ ሹሞቹ ወጣቱንም ህዝቡንም ሊያደናግሩ ይችላሉ ነበር። ተለቋቸው ከሲና ጸረ ኢትዮጵያ ነው በለነውም ተወግዘንበት እንደነበር አረሳንም። ዛሬ የሹሞቹ ግብና ተመሪት ምን እንደሆነ ለማወቅ ችለናል። ኢትዮጵያ የሚሉትን ወጣቶች ያስተረና ያጋዘ አገራችንን በጋድ ሊያፈርሱ የሚለፈፉና የሚሰሩትን ግን ማረለቋቸው ይገኛል። ባለጌ ጽንፈኞችን አቅፎ ደግፈው ማለ በኢትዮጵያና በኢትዮጵያዊነት ላይ ሰፊና ክፉ ዘመቻ ከፍተዋል። የህዝብን ማንነት እየፈረሱ የዘር የበላይነታቸውን ለማስፈን በሚሊዮን ህዝብን አፈናቅለው የርስ በርስ ጥላቻና ግጭትን አባብሰው ይገኛሉ። በባዶ ቃላት ድለላ ብዙሃኑን አስተኝተው አገርን ሊቀሙን በመራወጥ ላይ ናቸው። ባንጻሩ ደግሞ ለህዝብ እንታገላለን ሲሉ ብዙዎቹ ቡድኖችና ድርጅቶች ለወዳቸው እጅ ሰጥተው የዚህ ጸረ ኢትዮጵያ ዘመቻ በተጨባጭ ተባባሪ ሆነው ይገኛሉ። ሆኖም በወጣቱ ቆራጥነት አሁንም ትግሉ ቀጥሎ ኢትዮጵያና ህዝቧን ለመታደግ መስዋዕትነት እየተከፈለ ነው። ትግል መስዋዕትነትን ይጠይቃል። አገራችንን ጠብቀው ያስረከቡን የቀድሞዎቹ ከጠላት ተፋልመው ጦርና ጋሻ ይዘው ታንኮችን ተጋፍጠው በሚሊዮን ደረጃም ተሰውተው ነው። ፋሽስቶችን ለመዋጋት ብዙ ወጣት ውዲዮቱን ላገሩ ገብሯል። በጀግንነት በኩራትና በጽናት የኢትዮጵያ ወጣቶች ታሪክ ያገር ወጣት ጀግና ታሪክ እንጂ የዘረኞችና ባንዳዎች ቅራሪ አይደለም። ይህን መገንዘብ ያሻል። ወጣቶች ትኩስና አዲስ ኃይል በመሆናቸው ወደ እድገትና ወደ ነገ እይታቸው የሰላ ነው። ወደፊት እንጂ ወደ ኋላ አይወክሉም። ያገር አንድነትንና የህዝብ ብልጽግናን ይወክላሉ እንጂ ወደ ኋላ ተመልሰው ጎጥ ቀልሰው አረመኔ ሆነው ደም እርስ በርስ አያፋስሱም። የኢትዮጵያን አንድነት ጠብቆ ሌሎች ሀገሮችም ጋር ተባብሮ የባዳንን ወረራና ብዝበዛ ለመቋቋም ያድማል እንጂ አገርን በጎጥ ሸንሽኖ ማፍረስን ግቡ አያደርግም። የጥላቻና የክፍፍል ኃይሎች በእድሜ ወጣት ከሆኑም በይዘት ግን የበሰበሱና የገረጀፉ ናቸው። ወጣቱ ዘረኛ ሊሆን አይጠበቅም። ለዚህም ነው ሁሉም ኢትዮጵያዊ ወጣት ዘረኞቹን አስወግዶና ህብረቱን አጠንክሮ አገራድን ትግል ያካሂድ በሚል ጥሪ የምናስተላልፈው። ዛሬ የመደናገሪያ ጊዜ አልፏል፣ አክትሟል፣ አውቀንባቸዋል። ኢትዮጵያን ሊያጠፉ እንጂ ሊታደጉ እንዳልተላኩ ገብቶናል። ወያኔነትን በሌላ መልክ ሊያስቀጥሉ የመጡ ኦሮምኛ ተናጋሪ ወያኔዎች መሆናቸውንም ነቅተንባቸዋል። ከሻቢያ መለጠፋቸው ከሰላም ፍለጋ ጋር ምንም ግንኙነት እንደሌለው የተነገረ ሀቅ ነው። የፖለቲካና ኢኮኖሚ ሂደታችንም ሹሞቹ ህዝብ ሳይማክሩ በራሳቸው የወሰኑ በመሆኑ አገራችን ለባዕድ በዝባዞች ተጋልጣ ልትሰጥ ዝግጅት መደረጉ ለኛ ምስጢር አይደለም። በዘረኛ ወሮ በላ መንጋ ላይ እምነቱን የጣለው የሹሞቹ አገዛዝ ይዘቱና አካሄዱ ዓለምንም ጥርጥር ጸረ ኢትዮጵያ ነውና ወጣቱ ቆርጦ በመነሳት ሊታገለው ይገባል። ተማሪ አስተማሪ ወጣቶች፣ በአገዛዙ ሰራዊት ውስጥ ያላችሁ ወጣቶች፣ በገጠር ነዋሪ ወጣቶች፣ ወጣት ለባደሮች፣ ሁላችሁ የኢትዮጵያ ብርቅዬ ልጆች አገራችንን ከጥፋት ለማዳን ተባብራችሁ ተነሱ። ትግል በድርጅት ነውና ተደራጁ። ሀቀኛ አገር ወዳድ ድርጅቶችን እርዱ፣ ተባበሩና ተሰለፉ። ጊዜ ለአፍራሾች አትስጡ። እያየናቸው አገራችን ኢትዮጵያን እንዳያፈርሱ ከወዲሁ እንነሳባቸው። ንቀውናልና አምፀን ትምህርት እንስጣቸው። ኃይል ሁሉም የህዝብ ነውና በትግል ከንቱነታቸውን እናረጋግጥላቸው። ትግላችንን ከማደናቀፋቸው በፊት አሳይተን የነበረውን ህብረትና ቆራጥነት ዳግም እናሳያቸው። የወረቀት ላይ ነበርነታቸውን እንዲገነዘቡ እናድርጋቸው። የኢትዮጵያ ወጣቶች፣ የጀግንነት ታሪካችሁን አድሳችሁ በዘረኞቹ ላይ በህብረት ተነሱ፣ አብረናችሁ ነን እንላለን። ህዝባዊ አመጽ ይፋፋም፣ ዘረኝነትና ባንዳነት ይወገድ፣ ኢትዮጵያዊነት ያቸንፋል። Yeah.
የወጣቱ ግዳጅና ኃላፊነት የሰው ልጅ ታሪክ የትግል ታሪክ ነውና ታሪክ ሰሪው ደግሞ ህዝብ መሆኑን ታሪክ ራሱ ይነግራናል። ታሪክን በመቀየር ረገድ ደግሞ ከብረተሰቡ አንድ እርምጃ ወደፊት በመሄድ አቅጣጫን በማሳየትና አመራርን በመስጠት ግለሰቦችና ድርጅቶች የሚጫወቱት ሚና ፋና ወጊ ነው። ለዚህም ዱር ገደሉን ተገናርገው በሞት ጥላ ስር ተጋርደው የጣሊያንን ወራሪ ኃይል ድል በመንሳት አኩሪ ታሪክ የሰሩትን ተጣማጅ አርበኞችንና በደሙ ታሪክ እየጻፈ የቀጠለው የዚያን ትውልድ ፈርጦች የትግል ገድል ማስታወስ በቂ ነው። ያ ትውልድ ከአባት አርበኞቹ የተማረውም ጠላትን በኃይል ማንበርከክን ማስወገድንና ለሀገርና ለህዝብ ዘብ ሆኖ መቆምን ብቻ ነው። የሀገርን ዳር ድንበር ማስከበርና ነጻነትን ጠብቆ ለመጪው ትውልድ ለማስረከብ ደግሞ ከነጻነት ከሀገርና ከህዝብ ላይ ምንም ነገር የለም ብሎ በማመንም ቃል ኪዳንን ጠብቆ ጠላትን በቆራጥነት መፋለምን ይጠይቃል። ስለሆነም ዛሬም እንደ ትናንትናው የአባት አርበኞቻችንን ፈለግ ተከትሎ ወኔውን ሰንቆ ፋኖ ተሰማራ በሚል መሪ ቃል የተሰማራው ኢሃፓ ቃል ኪዳኑን በማጥበቅ ትግሉን ቀጥሏል። አዲሱ ትውልድም ነጻነቱን ማስከበር የሚችለው ባጭር ታጥቆ ወኔውን ሰንቆና የትግል ጎራን ተቀላቅሎ ትግሉን በውጊያኔ ላይ ሲያጣጥፍ ብቻ መሆኑን ማወቅ አለበት ማለት ነው። ኢሃፓ ላለፉት 10 ዓመታት እየታገለ ያለው ለራሱ ጥቅምና ዝና ሳይሆን ለሰፊው የኢትዮጵያ ህዝብ ነጻነት፣ እኩልነትና አንድነት ነው። ታሪካዊ ተልእኮውንም ለአዲሱ ትውልድ ለማረካከብም ጭምር ነው። እናም አዲሱ ትውልድም ጠላትን መክተውና ተዋግተው ስማቸውን በደም ከጻፉት ሁለት ተከታታይ ትውልዶች የሚማረው መብቱን ነጻነቱንና ኢትዮጵያዊነቱን ለማስከበር ወፍ ሰራሽን ወያኔን በሚገባው ቋንቋ ማናገር ሲችል ብቻ መሆኑን ማወቅ አለበት ማለት ነው። ያ ትውልድ በተለይም ደግሞ በኢሃፓ ጥላ ስር ተሰብስቦ የታገለው ክፍል የሀገሩን ዕጣ ፈንታ በጋራ ለመወሰን እንደ ቀደምት አባቶቹ ሁሉ ጎሳ ሃይማኖትና ጾታ ሳይለየው በጋራ የሰራ ትውልድ ነው። አዲሱ ትውልድም እንደ ቀደምቶቹ ትውልዶች በዘር በሃይማኖት ሳንለያይ በወያኔ ላይ የተባበረ ክንዱን ማሳረፍ አለበት። ቀጥሎም ወያኔን በተለይም በጣስ የሚቆጠሩትን የወያኔ አመራር አባላት ከሰፊው የትግራይ ህዝብ ከበርካታው ተራ አባላቱ ከመከላከያ ኃይሉ ከፖሊስ ሰራዊቱ ከጸጥታ ኃይሉና ከለጣፊ ድርጅቶች ሁሉ በስልት መነጠልና መምታትን ማወቅ አለበት። ከአባት አርበኞቻችን ቀጥሎ ያ ትውልድ የሰራውን ታሪክም በትግሉ እየዘከረ አገራችን ኢትዮጵያ መታደግ ታሪካዊ ግዴታው ነው። በአሁኑ የአገራችን ተጨባጭ ሁኔታ ወያኔ ከሰፊው የኢትዮጵያ ህዝብ የተነጠለ መሆኑን በራሱ ውስጥ መከፋፈሉ በሙስና መጨማለቁ በርካታ በውጭ ሀገር በሚኖሩ ኢትዮጵያውያን መጠላቱ ባመጣው የዘር ፖለቲካ ራሱ መጠለፉ ሁሉ ሀቅ ነው። በርካታ የወያኔ ንግድ ድርጅቶች፣ የሸቀጥ ሱቆች፣ የመማላለሻ አውቶቡሶች፣ ታክሲዎች፣ ሆቴሎች፣ ምግብና መጠጥ ቤቶች ወዘተ ሁሉ በህዝብ ዘንድ በአይነ ቁራኛ እየተጠበቁ መሆናቸው የወያኔዎችን መውደቅ እየተጠባበቀ የሚገኘው ፌደራል ፖሊስ ነገ ወያኔ ወሬ ሲሰው የሰከረ አሳ መለጠህ ለማለት እየተዘጋጀ መሆኑ በኑሮ ውድነት እየተሰቃየ ያለው ህዝብም ለመጨረሻ አመጽ ደውል እየተጠባበቀ ያለ መሆኑ እነኚህን የመሳሰሉት የጠላት ስብስቦች ለይቶ ማወቅ ቀውሱን ማባባስና ወያኔን እርቃነ ስጋውን ማስቀረት ለነገ የማይተው ታሪካዊ ግዴታ ነው። አሁንም እንደቀደምቶቹ ትውልዶች አዲሱ ትውልድ ከጠባብ ብሔርተኝነትና ትምክተኛ አመለካከት ራሱን እያጸዳ በወርድ በስፋቱ በቅርጽና ይዘቱ ሰፊና ኢትዮጵያዊ ሆኖ መቀጠል አለበት። በጎሳና በቋንቋ ርዕዮተ ዓለም ከሰከሩት የጎሳ ጭቃሽሞችና በትዕቢትና ጥላቻ ከተሞሉት ትምክተኞች በሽታ ሁሉ በትግል ራሱን ያጸዳና ጨዋ ኢትዮጵያዊ ትውልድ መሆኑን በአንድነት በመነሳት ወያኔን አይቀጡ ቅጣት መቅጣት አለበት። ዛሬ ውስብስብ እየሆነ ለመጣው የኢትዮጵያ ችግር ሁሉ ተጠያቂዎቹ ደርግ፣ ጠባብ ብሔርተኞች፣ ትምክተኞችና ተገንጣዮች ሲሆኑ በዋናነት ግን በሁለቱም አገዛዞች ውስጥ አጀንዳና ፖሊሲ በመቅረጽ ያገለገሉና እያገለገሉ ያሉት አደርባይ ምሁራንን ሁሉ መነጠልና ጥግ ማስያዝ አንዱና ዋናው ስልት መሆኑንም ማወቅ የግድ ነው። አሁንም አገራችን ኢትዮጵያ ከገባችበት ችግር ልትወጣና ሁለንተናዊ መፍትሄ አግኝታ የጋራ ቤታችን ሆና ልትቀጥል የምትችለው የተጣማጅ አርመኞች አባቶቻችንና የዚያም ታላቅ ባለራዕይ ትውልድ የጀመረው የትግል ጉዞ በድል ሲጠናቀቅ ብቻ ነው። በውይይትና በመቻቻል መፈታት ያለበት ልዩነት ካለም ልዩነቱ ከሀገር አንድነት፣ ብሔራዊ ጥቅምና ፍላጎት ብሎም ከህዝብ አንድነትና ሉዓላዊነት በመለስ ባሉት ቅራኔዎች ዙሪያ መሆን አለበት ማለት ነው። ያለ ጥርጥር ወጣቱ ምሳት ለብሶ ሳት ጎርሶ በተነሳ ማግስት ወያኔዎችና ተባባሪዎቻቸው የውሃ ሽታ መሆናቸው አይቀሬ ነው። አዲሱ ትውልድ አሁንም ትግሉን ላለፉት 40 ዓመታት ካስቀጠለው ከኢህአፓ ጋር በመሆን ህዝቡን መቀስቀስ፣ ማንቃት፣ ማደራጀትና ማስታጠቅ ብሎም ትግሉን በግንባር ቀደምትነት ለመምራት መዘጋጀትና ታሪካዊ ግዴታውን ለመወጣት ዝግጁ መሆን አለበት። ቀጥሎም ቅጥረኞችንና ወፍደራሽ ካድሬዎችንና ሰላዮቻቸውን ሁሉ ከህዝብ መነጠልና ወያኔ እንደመከል ማድረግ ፍቱን የትግል ዘዴ መሆኑን መገንዘብና መተግበር አለበት። ከወያኔ አቅጣጫ የሚመጡ አዘናጊና አፍራሽ ፕሮፓጋንዳ ቅስቀሳዎችንም በተጨባጭ እያከሸፉ የወያኔን ቡድን በድሉን ማስቀረት ይቻላል። ሰፊውን የኢትዮጵያ ህዝብም ከዳር እስከ ዳር በወያኔ ላይ ይነሳ ዘንድም ማንቃት፣ ማደራጀትና ማስተባበር ላይ ትኩረት ሰጥቶ መስራት ለማንም የሚተው ግዳጅ አለመሆኑን በሚገባ ራሱ ወጣቱ መገንዘብ አለበት። ጎርፍ ሲወስድ እያሳሳቀ ነው እንዲሉ ዛሬ ወያኔዎቹን ነከሌን ያዝን እንቶኒን ማረክን በሚል ስቃት ወጦ ቢቃዙም ዋናውና ዋናው ትግል ግን ውስጥ ውስጡን እየጋመ የቀጠለው ህዝባዊ ትግል መሆኑን ወጣቱ ማመንና ትግሉን ማፋፋም አለበት ማለት ነው። ይህ በዚያ ትውልድ ፈርጦች መሪነት በወጣቱ አጋርነትና በሰፊው ህዝብ ተባባሪነት ግፊት ለወያኔ የእግር ሳት ሆኖ የቀጠለው ብሔራዊ ትግል የመጨረሻ ግቡም ወያኔና ስርዓቱን መንግሎ መጣል ነው። በዚህ ለማፈን ሲሞክሩ በዛ እየፈነዳና እየተቀጣጠለ የቀጠለው ህዝባዊ ማዕበልም ወያኔዎችንና ግብረ አበሮቹን በቁማቸው ለብልቦ እስከሚጨርሳቸው ድረስ ብዙ ህይወት ሊያጠፉ የሚችሉ መሆናቸውንም ማወቅና መቀበል ይኖርብናል ማለት ነው። ህልም ተፈርቶ ሳይተኛ አይታደርምና ነጻነትን ፈልጎ መስዋዕትነትን መሸሽ ደግሞ ከቶ የሚታሰብ ሊሆን አይችልም። ዛሬም እንደገና ወጣቱ አፍላ ጉልበቱን ለጋ ህይወቱን ለእናት ሀገሩ ለነጻነቱ ለህዝባዊ አንድነትና ለሉዓላዊነት ሲል መስዋዕትነት መክፈሉ ታሪካዊና ብሔራዊ ግዴታው መሆኑን መቀበል አለበት። አዎ አሁንም ወጣቱ እንደቀደም ታርበኞች አባቶቹ አያትና ቅድመ አያቶቹ ሁሉ ለነጻነትና ብሔራዊ አንድነት ሲል ራሱን መስዋዕት አድርጎ ምሽግ ተራምዶ በሞት ጥላ ስር ተጋርዶ ገድልን ሰርቶ አደርባዮችንና ባንዲራ ካድሬዎችን በማሳፈር የራሱን አሻራ በታሪክ አሳርፎ ማለፍ አለበት።
በወጣቱ አንደበት የማይናገር ችግሩን የማይረዳ ትውልድ ተኪ አያገኝም።
የአንድ ትውልድ ፍልስፍና ለሚቀጥለው የሀገር ተረካቢ ትውልድ ጤናማ የሆነ የሰው ፍጡር አሳሳቢ ነው። ማንኛውም ትውልድ የራሱን የወደፊት ዘመንና ታሪክ ሳስበው በራሱ በውስጡ ይዞ ይገኛል። እነዚህን ብሂላዊ አነጋገሮች የሚያስተጋባ ከአንድ አመት ተኩል በፊት በአንድ ህዝባዊ ድርጅት አዘጋጅነት ልዩ ትኩረትን የሳበ ውይይት ተካሂዶ ነበረ። የውይይቱን ብርድ በአንድ በኩል በወጣቱ ትውልድና በሌላ በኩል ደግሞ ሀገርን በመምራት ላይ ባሉ የፖለቲካ ድርጅቶችና የኢኮኖሚ አውታር በሆኑ ተቋማት ውስጥ በኃላፊነት አንቀሳቃሽ መሪ በሆኑ ክፍሎች አባላት መካከል ስለሚገነኘው ግንኙነት የሚመለከት ነበረ። የውይይቱ አዘጋጆች አላማ በውይይቱ ሂደት በሁለቱ መካከል ያሉ ውጥረቶችን ወጣቱ ትውልድ መሰረታቸውን እንዲገነዘብ ሲሆን በዚህም በመመስረት ውጥረቱን ለማለዘብ የሚችልበት መፍትሄ ለማስተላለፍ ነበረ። በዚህ ስብሰባ ለውይይቱ መነሻ ይሁን ዘንድ አንድ ወጣት ያቀረበው ጥቅስ የውይይቱ ተካፋዮችን ያስገረመ ያልጠበቁትም ነበር። ጥቅሱ ከሞላ ጎደል የሚከተለውን መልእክት የያዘ ነበር። እንጠቅሳለን። የዘመኑ ወጣት ምቾትን አፍቃሪ፣ መጥፎ ጠባይ የተጠናወተው ስልጣን የሚጸየፍ፣ ወላጆቹን የሚቃወም፣ እግሮቹን አጣምሮ በመቀመጥ አስተማሪን ያሸብራል የሚል ነበር። ይህ ጥቅስ በውይይቱ ተካፋዮች ዘንድ በወቅቱ የሚገኙበትን የራሳቸውን ሁኔታ የሚገልጽ ሆኖ ሊመለከቱት የቃጣቸው አልጠፉም። ሆኖም በሂደት ግልጽ የሆነላቸው ጥቅሱ የተወሰደው ከ2500 ዓመት በፊት ፈላስፋው ሶክራተስ የተናገረው አስተያየት ሲሆን የሚያመለክተው ደግሞ በወጣቱ ትውልድና በእድሜ በገፉ ተመክሮን ባካበቱ ምሁራን ሊቆች መካከል በዚያን ወቅት እንኳን ውጥረት እንደነበረ የሚገልጽ ነው። ይህንን በመግቢያነት ለመጠቀም ምክንያት የሆነን ይህ አይነት ሁኔታ በሀገራችንም ድንገተኛ እንዳይደለ ለመጠቆምና ወጣቱ ትውልድም ሆነ የነሱን ቀዳሚ ትውልድ በጅምላው ወቀሳ ከማቅረብ ቆጠብ በማለት በመሰረታዊው ላይ ትኩረት እንዲሰጥበት ለመጠቆም ነው። በተደጋጋሚ ለመታዘብ እንደቻልነው በሀገራችን ለተከሰቱት ችግሮች ዋና ተጠያቂ የሆነውን የወያኔ አገዛዝ ከተቃዋሚዎች ጋር በመቀጠል የጅምላ ወገዛ ማካሄድ የተለመደ የመሆኑ ጉዳይ ነው። ይህ ግን ጊዜያዊ የፕሮፓጋንዳ ጠቀሜታ ለማግኘት ካልሆነ በስተቀር ከሀቅ ጋር የተጣላ መሆኑን ለመገንዘብ አያዳግትም። በቅርቡም የወያኔ አገዛዝ መሰረታዊ ማንነቱን ገላጭ የነበረውና አሁንም ያለው በሸዋ አማራ ላይ ያለው ጥላቻ በቅርቡም በአንድ ግለሰብ አማካኝነት በአሁኑ ወቅትም ለንባብ ቀርቦ የአግርሞት ትዝብታችንን ለመለገስ ተገደናል። በተለይም ደግሞ የጥላቻው ጥልቀትን የስንቱን አእምሮ እንደበከለ ስንገምት በእርግጥም የወደፊቱ ሁኔታ በሚገባ የሚያሳስበን መሆኑ ለማንም የተሰወረ አይደለም። በተለያዩ መጣጥፎቻችን ግልጽ እንዳደረግነው ኢትዮጵያዊ የዜግነት መገለጫ ሆነ ሀገራዊ መሰረት በወጣቱ ህሊና ውስጥ እንዳይሰር የውያኔ አገዛዝ ላለፉት 24 ዓመታት ብቻ ሳይሆን ገና ከውልደቱ የማንነቱ መለያው በሆነውና በተካነበት መሰሪ ጸባዩ ቀጥሎበት መገኘቱን ስናስተውል ደግሞ ሀዘናችንን ጥልቅ ያደርገዋል። ወጣቱ ይህንን መሰሪ ተንኮል ለመቋቋም የሚያስችለው እውቀትን የመገብየት እድሉን የውያኔ አገዛዝ እያጨናገፈበት ይገኛል። ስለ ሀገሩ ለማወቅ እንዳይችልና ለለውጥ ያለውን ፍላጎት በተለያዩ ዘዴዎች ያኮላሽበታል። የወጣቱ አባላት ይህንን ችግር ተቋቁመው ምህርታቸውን የጨረሱ ሁሉ ስልጣን ከያዘው አካባቢ የመጡ ካልሆኑ በስተቀር ስራ የማግኘት እድላቸው የጠበበ፣ ስራ ቢያገኙም እንኳን የሚከፈላቸው ደሞዝ የኑሮ ውድነቱን ለመቋቋም የሚያስችላቸው ባለመሆኑ ለወላጆቻቸው ሸክምነት የተዳረጉ ቁጥራቸው በርካታ ነው። በተለያዩ አእምሮን አደንዛዥ ለሆኑ እንከኖች የሚዳረጉት ወጣቶችን በተለይም በከተሞች ዘንድ በእጅጉ የተስፋፋ ነው። በመሆኑም በወጣቱ በወደፊት ሀገር ተረካቢው ላይ ልዩ ትኩረት ማድረጉ የሚጠበቅም ኃላፊነትም ግዴታም ነው። ዛሬ በተደጋጋሚ ያ ትውልድ እየተባለ በሚጠራውና ከነሱ በፊት ሀገርንም ሆነ ህብረተሰብን በመምራት ላይ በነበሩ ክፍሎች መካከልም ቢሆን ውጥረት እንደነበረ የሚካድ አይደለም። ያ ትውልድ ትኩረት ያደረገው ቢሆን የቀድሞውን ትውልድ እንዳሻ በመውቀስ ላይ ሳይሆን ራስ በራሱ የሀገሩን ሁኔታ ወቅቱ በፈቀደለትና ባቀረበለት መልክ በጥልቀት በመመርመር ያለፈውን የሀገሩን ታሪክ የኢትዮጵያን ሀገራዊ ግንባታ ሂደት ለመረዳት ጥረት በማድረግ በተከሰቱት በርካታ ሀገራዊ፣ ማህበራዊ፣ ኢኮኖሚያዊና ባህላዊ ችግሮች መፍትሄ በትኩረት ለመስጠት እልህ ጨራሽ ትግል ማካሄድ ነበረ እንጂ ወላጆችን አግባብነት በሌለው መልክ ስሞታና ውቀሳ በማቅረብ አልተሰማራም። ሂደቱ አልጋ ባልጋ ይሆናል በማለት ያሰቡ ባይጠፉም በመፍትሄ ፍለጋውና ስርዓቱን ከስር መሰረቱ በመለወጥ በህዝብ ፈቃድና ፍላጎት ላይ የሚመሰረት ስርዓት ለመገንባት ቀላል እንዳልነበረም ለመረዳታቸው በወቅቱ ይሰጡትና የወቅቱ የነበሩት መግለጫዎቻቸው የሚያመለክት ነው። ባሪያነት ሊመለከቱት የሚችሉት ኃይል ባለማግኘታቸውም በራሳቸው ትግል ከሚሰሩ አዎንታዊና አሉታዊ ሁኔታዎች ተመክሮን በማግኘት ነበረ ላለፉት 40ና 50 ዓመታት ሲታገሉ አሁን ያለበት ደረጃ የደረሱት። ዛሬው ትውልድ ተመክሮን ለማጥናት ከትውልድ የተሻለ መረጃ ያለው መሆኑ ግልጽ ነው። ለዚህም ነው ራሳቸው ጥፋት ተመክሮን ለማግኘት የሚፈጨረጨሩ አደባባዩን የሚያስጨንቁ ባይጠፉም በርካታው ግን በእጁ ያለውን ተመክሮ እየተጠቀመ ሁኔታው በፈቀደለት ደረጃ እየታገለና እያታገለ ለመሆኑ የወያኔ አገዛዝ እንዳሻለ መግታት ያለመቻሉ የዚሁ ነጸብራቅ ነው። በዚሁም አዲሱ ትውልድ ሊመሰገን የበለጠ እንዲጠናከር ምክርና ድጋፍ ይለገሰዋል እንጂ በጅምላ ወቀሳ ሊቀርብበት አይገባም። አብዮት ወይንም ደግሞ ህዝባዊ ለውጥ ያጭር ጊዜ እንቅስቃሴና ሁሉ ነገር ባንዴ የሚለወጥበት ሳይሆን የተወሳሰበ የረጅም ጉዞና ብሉም ዜጎች ለውጥን የሚያገኙበት መሆኑን አለመረዳት የህብረተሰቡ አባላት ተሳትፎ ባንድ ጊዜ ሳይሆን በሂደት እያደገ የሚጎላበት እንደሆነም አለመገንዘብ ነው። ማንኛውም ትውልድ ቢሆን ለነገ ተተኪ ትውልድ ያለምንም በቂ ዝግጅት ሀገርን የመምራት ኃላፊነት አሳልፎ አይሰጥም። ተተኪውም ትውልድ ቢሆን በትግሉ ባስረካቢዎቹ ከተደረጉ ትግሎች ውጤቶች ተሞክሮ በመውሰድ አመራሩን በትግሉ ለማግኘት ይጣጣራል እንጂ አስረክቡኝ ብሎ የሚለምን አለበለዚያም የቀድሞውን ትውልድ በማማረር ባልባሌ ተግባራት መሰማራት ሊሆን አይቻልም። ያ ትውልድ የተሰኘውም ቢሆን ከዚህ የተለየ ነገር አልሰራም። በትግልና በተሞክሮ ያልታጀበ የመሪነት እንቅስቃሴ ቋሚነት የሌለው እንደሆነ ደግሞ የባዕድ ተሞክሮ ሳያስፈልገን ሀገራችን ያለፉትን 40ና 50 ዓመታት በቅጡ መመልከቱ ብቻ በቂ ነው። እንኳን በሀገራችን ቀርቶ ሰላማዊ ስልጣን ሽግግር በሚደረግበት ዲሞክራሲያዊ ባህልና ስርዓት በዳበረባቸው ሀገሮችም ቢሆን ወጣቱ ትውልድ ያለ ትግልና በርካታ ውጣ ውረዶች የሀገር መሪነት በቀላሉ መረከቡ አስቸጋሪ ነው። ወጣቱን በጅምላ የፖለቲካ ተዋናይ ብሎም የሀገር መሪ አድርጎ ማቅረብም የተሳሳተ ነው። ሁሉም የጦር መሪ፣ ሁሉም ጀግና፣ ሁሉም የኪነ ጥበብ ተዋናይ፣ ሁሉም ፈላስፋ፣ የታሪክና የስነ ጥበብ ተመራማሪ፣ ሊቃውንት፣ ሁሉም ጳጳስና ሊቀነ ጳጳስ፣ ሁሉም ኢማም ሊሆን አይችልም። ዋናው ቁም ነገር ወጣቱ ባለው ችሎታና አቅም ብቻ ሳይሆን እንደ ዝንባሌውና ፍላጎቱ በሀገሪቱ በተለያዩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ የዜና አገልግሎት ተቋማት ወዘተ ጉዳዮች ላይ ተሳታፊ እንዲሆን ሁሉም የበኩሉን አስተዋጽኦ ለማበርከት ይቻለው ዘንድ ጥረት ማድረግ ነው። ከዚህ አንጻር ዋናውን ድርሻ የሚሸከመው የሀገሪቱን የፖለቲካ ስልጣን በእጁ ባስገባው ክፍል ላይ ይሆናል። ሀገርን የመምራትና አቅጣጫ የመስጠት ኃላፊነት በአብዛኛው በፖለቲካ ተሳታፊዎች ላይ የሚወድቅ በመሆኑ ወጣቱ ወይንም ደግሞ አዲሱ ትውልድ ለፖለቲካው ልዩ ትኩረት ሰጥቶ እንዲንቀሳቀስ ማስተማርና ማደራጀት የሚጠበቅ ነው። የወያኔ አገዛዝ እንደሚያደርገው ሲቻል በተለያዩ ጥቅሞች እየደለለ ወጣቱን በጅምላ አባል ማድረግ፣ ሳይቻል ሲቀር ደግሞ 1-5 የስለላ ዘዴ ደጋፊ እንዲሆን ማስገደድ ጊዜያዊ እንጂ ዘላቂ እንዳልሆነ ቢያንስ የደርግ ገዛዝ ድርጊት የሚመሰክር ነው። ወጣቱን የወደፊት ብሩህ ተስፋውን ሊያጨልሙ የሚችሉ በርካታ ችግሮች ከፊቱ ባገዛዙ ቢደቀኑበትም ይህንን ራሱ ጥረት ለመቋቋም መንቀሳቀስ የሚገባውም በዚህ ምክንያት ነው። ወያኔ አገዛዝ የተገላቢጦሹን መጠበቅ ደግሞ ላማለኝ በሰማይ ወተቷንማ ላይ ነውና የማይታሰብ ነው። በዚህ በኩል እንደ ኢህአፓ የመሰሉ በርካታ ተሞክሮ ያካበቱ ሀገር ወዳድና ለህዝባችን ቀናይ የሆኑ ኃይሎች በወጣቱ አንድነት እየተነገሩና ችግሩን ባገናዘበ የቅስቀሳና የማደራጀት ተግባር ማካሄድ ኃላፊነትና ግዴታቸው ነው። ይህም ሲባል አለምክንያት አይደለም። ለነጻነት ትግሉ ብዙሃኑ የወጣቱ ትውልድ አባላት ያላሳተፈ ትግል በሁለመናው መልኩ ስኬታማ ሊሆን ስለማይችል ነው። ለዚህ ደግሞ ወጣቱን በኢትዮጵያ ታሪክና በጀግንነቱ ማነት መሰረታዊ ነው። የአፋ ትናንት ከትናንት ወዲያ እንዳደረገ ሁሉ ዛሬም ሆነ ወደፊት የኢትዮጵያን ህዝብ በተለይም ትኪና የወደፊት ሀገር ተረካቢ የሆነውን ወጣት ትውልድ ለትግል በሚቀሰቅስበት ወቅት የሚያስተምረው ጀግንነትን እንዲላበስ በድርጊቱ የቅርብ ዘመዶቹን ብቻ ሳይሆን ህዝብንም ጭምር እንዲያኮራ የሚያደርገው ለወደፊቱም ትውልድ ባሪያነት እንዲታይ ክንዱን መንተራሱ ካልቀረም የገድል ታሪኩን ከመጽሐፍ ተገናኝቶና ከመቃብር በላይ ተጽፎ ለዘላለም እንዲኖር የሚያደርግ አኩሪ ታሪክን ሰራ ማስተማር ነው። የአባይን የመሰለ ትምህርት ሲሰጥ ደግሞ ፈንጠር ብሎ ለብቻው ከህዝቡ ራሱን ነጥሎ ራሱን ማያደርገውን የሚሰብክ ሳይሆን በተግባር ምሳሌነቱን በማሳየት እንደሆነ በአመራር አካል ብቻ ሳይሆን በተለያዩ እርከኖች ኃላፊነትን የተረከቡ በርካታ አባላቱና ደጋፊዎቹ ጭምር በግንባር ቀደምትነት እየታገሉ በማታገልና ውድ ህይወታቸውንም ለመስዋዕትነት በማቅረብ እንደነበረ ምስክር አቅርቡ ብሎ የሚሟገተው እንደሌለ በሙሉ እርግጠኝነት የምንናገረው ነው። ጀግንነት ስንል ደግሞ ሌላ ሳይሆን መሰረታዊነት ያለው የማንነታችን መገለጫ ማለታችን ነው። ይህ የሚገልጸው ደግሞ ከፍተኛ ዋጋ ላላቸው እንደ ነጻነት፣ የሰብአዊነትና የህይወት ክብርነት፣ ፍትህና እኩልነት፣ ህዝባዊ ፍቅርና ሀገር ወዳድነት ለመሳሰሉ እሴቶች ለመታገልና ማንኛውንም አደጋ እንዳመጣጡና እንደ ሁኔታው እየመከቱ አስፈላጊ ሆኖ ሲገኝም መስዋዕት ለመክፈል ዝግጁ መሆን ነው። ይህ ሁኔታ የሚመሰረተውና የሚገነባው በማሰብ ችሎታ፣ በብልህነት፣ በአእምሮ መዳበር፣ በአስተዋይነት ወይንም በአርቆ አሳቢነት፣ በጥንቃቄና በፍትህ ግንዛቤዎች ላይ ነው። ከነዚህ እሴቶች ውስጥ ከፍተኛ ዋጋ ያላቸውም ይመነጫሉ። እነዚህ እሴቶች ውበትና ህይወት እንዲኖራቸው ለህብረተሰቡም ጠቀሜታ እንዲኖራቸው በጀግንነት ለመቆምና ለመታገል ማንኛውም ዜጋ የእነዚህን እሴቶች ውስጣዊ ምንነት ሊገነዘባቸውና ይዞታቸውን ለመረዳት ጥረት ማድረግ ይጠበቅበታል። ጀግንነትና ድፍረትን ተመሳሳይ አድርጎ ማቅረቡ የተለመደ ቢሆንም ልዩነት ያላቸው መሆኑ ወጣቱ ዜጋ እንዲያውቃቸው መጣሩ በጣም የትግሉን ፈር በሚገባ ለማስያዝ የሚጠቅም ነው። ድፍረት የፍራቻ ተቃራኒ ሲሆን ጀግንነት ግን ፍርሃትን ከግንዛቤ የሚያስገባና ይህንን ለመቋቋም ፍላጎት ያለው ነው። ጀግንነት ሚዛናዊነትን ከግምት ከማያስገባ ጀብደኝነት ተቃራኒ ነው። ምክንያቱም ይህንን አይነት ጠባይ ያለው ዜጋ አላማውን ለማሳካት ሲል ብቻ ለአደጋ ራሱን ባላስፈላጊነት የሚያጋልጥ ብቻ ሳይሆን የድርጊቱን ጥቅምና ጉዳት ሳያመዛዝን ተግባራዊ ለማድረግ ችኩልነት የሚያጠቃው ሲሆን የእንቅስቃሴዎቹ ጠንቅ ደግሞ ለሌላውም የሚተርፍ በመሆኑ ነው። ለዚህም ነው ካለፉ ታሪኮች የተገኙ ተሞክሮችን ከወቅቱ ሁኔታ ጋር በማገናዘብ በምሳሌነታቸውም ሊገለገልባቸው ምንጊዜም ዝግጁነቱን መጠየቁን ማወቅና ማስተዋል የሚገባው። የአባይ ሁኔታ በወጣቱ አእምሮ እንዲጠነሱ ሁሌም ያላሰለሰ ጥረት ያደርግ ቆይቷል። አሁንም በቅርቡ በሚያደርጋቸው የተነሱና የምንታገል ጥሪዎች ጋር በማያያዝ የጀግንነት ጥያቄ የሚንጸባረቅባቸው በዚሁ ምክንያት ነው። ጥንነትን ያልተላበሰ ትግል ታሰቡት ግብ ሊደርስ አይቻለውምና ይህንን የትግል እንቅስቃሴውን በበጎ የማይመለከቱ አልፎ ተርፎም ለሀገር ቤት እንቅስቃሴ ስለማድረጉ ጥርጣሬን የሚነሱ ቢኖሩም በቅርቡ ድርጅቱ ተዘጋጅቶ የሚሰራቸው የሳተላይት ፕሮግራሙ ቅስማቸውን የሚሰብርባቸው እንደሆነ እየተደመጠ ያለ ዜና ነው። በኢትዮጵያ ህዝብ ትግል የደርግ አገዛዝ ወድቆ በምትኩ የውያኔ አገዛዝ ከተተካ በኋላ የሰላማዊ ትግል ይዘቱና ዘርፎቹን በቅጡ የመረዳት ጥረት የሚታይ እንደሆነ የአደባባይ ምስጢር ነው። ዲሞክራሲያዊ ስርዓት በተመሰረተባቸው ሀገሮች ያለው መንግስት የራሳቸው መሆኑን በተቀበሉበት ሁኔታ እርምት እንዲደረግ የሚደረጉ ሰላማዊ እንቅስቃሴዎችን በውያኔ የበላይነት ባለ የፖለቲካ ምህዳር ጋር በማምታታት የሚሟገቱ እንዳሉ ድብቅ አይደለም። ይህ ግን በምንም አይነት ውያኔን በተለያዩ ደረጃዎች በተለይም በትጥቅ ሰልፍ እየተጋፈጡ ያሉትን ክፍሎች የጀግንነት ተግባራቸውን የሞኝ ተግባር አልፎ ተርፎም ዘመናዊነት የጎደለው በማለት የማጥላላት ዘመቻ ማድረግ ፈጽሞ የተሳሳተ በመሆኑም ሌላ ለትብብር እንቅፋት መሆኑን መታወቅ ይኖርበታል። በቅርቡም የጠመንጃ ትግል ለ24 ዓመታት ተደርጎ አንዳችም ውጤት እንዳላመጣና አልፎ ተርፎም በጠመንጃ ይደረጋል የተባለው ትግል ሰላማዊ ታጋዮችን ከማስፈላት ብቻ ያመጣው ውጤት የለውም ተብሎም እንደተነገረ ሰምተናል። ይህ ከአርች የተጣረሰ ግላዊ አስተሳሰብ የትግል ስሌቶችን ካለመገንዘብ የሚመነጭ ከመሆኑም ሌላ ተደጋጋፊ መሆናቸውንም የሚከድል ነው። የትግል ስልት በሰማዕታት ቁጥር የሚለካ አለመሆኑን መገንዘብ የብስለት የመጀመሪያው ደረጃ መሆኑን ማወቅ የሚገባ ነበረ። የሁኔታ በተለይ የህዝብ እንቅስቃሴ ሊፈነዳ በተቃረበበትና የሚፈነዳ መሆኑን ከግምት ሲገባ የሃይነት ጫጫታ በአሁኑ ወቅት መሰማቱ ማሳዘን ብቻ ሳይሆን እርግጥም ወዴት እየሄድን ነው የሚል ጥያቄም እንድናነሳ የሚገፋፋ ነው። ለዚህ ክፍሎች ከውያኔ ተቃዋሚ ጎራ የተሰለፉ ለመሆናቸው ቀንና ሌሊት ሳይታክቱ ቢለፍፉም አወቁትም አላወቁትም የድርጊታቸው ለውያኔ አምባገነን ድርጊቶቹ ረግረግ ፈጥረውለት ይገኛሉ። ደግነቱ የእንቅስቃሴያቸው በህዝብ ዘንድ ተቀባይነት እያጡ በመሄዳቸው እንደሚታሰበው ሀያልነትን ተላብሰው ጠንክረው ለመውጣት አለመቻላቸው በተጨባጭ እየታየ በመሆኑ የታጋዮችን የትግል ጽናት ያዳብዝዘው አልቻለም፣ ወደፊትም አይችልም። ውያኔ ስርዓት በህዝባዊ ትግል ለማስወገድ የሚደረገውን እላስጨራሽ ትግልም ያቆላሹ አልተቻላቸውም። በራሳቸው እምነትና የትግል ስልት ወዳጅ በማለት የሚጠሩትን ውያኔ በመቃወም ፋንታ ከሱ ጋር ተዳምለው የነሱን የትግል ስልት ያልተቀበለውን ሁሉ በጅምላ ሲቃወሙ ህዝብ ታዘባቸው እንጂ ድጋፉን አልቻላቸውም። ያካሄዳቸው የፈለጉትን ቢያወሩ ደግና ፈጣሪ ሳይሆኑ ህዝቡ ጸጥ ብሎ ሰብአዊነቱን አዋርዶ በውያኔ የሚበዘበት ስርዓት በቀጣይነት እንዲኖር የሚያደርጉ ለመሆናቸው ህዝቡ ተረጋገጠለት እንጂ ተሳስቶ ለነሱ ቅስቀሳ አምሮንም ሆነ ልቡን አልከፈተላቸውም። ራሳቸውን ማንነታቸውን ለምንስ እንደቆሙ በድርጊቶቻቸው አጋለጡ እንጂ ባመኑበት ስልክ እንኳን አንድ ስንድር ወደፊት ለመራመድ ያልተቻላቸው ክፍሎች ሆነው አገኛቸው እንጂ ስህተቶቻቸውን እንዲያርሙ እንኳን ለማድረግ ጊዜ አላጠፋላቸውም። ይህ ሁሉ ጥረታቸው ወጣቱና ተተኪው ትውልድ ነፃነትን ለማጎናጸፍ መብቱን ለማስከበር በተለይም ደግሞ የሀገሪቷንና የህዝቡን የወደፊት ዕጣ ፈንታ በጋራ ለመወሰን የሚችልበት የፖለቲካ ምህዳር ለመፍጠር በጀግንነት መታገል ሲጀምር ውያኔ ተቃቃዊ ማስወገድ ግፊት እነሱንም የሚጠራርጋቸው መሆኑን ከማወቃቸው የተነሳ ነው። ለዚህም ነው ተቀባይነት የሌለው ምኞት ነው ተብሎ የሚነገረው። አጥብቆ መታገል የሚያሻውም በዚሁ ምክንያት ነው። ለዚህም ነው የባለ አባታዊ ስርዓትን ለማስወገድ ወጣቱ ትውልድ የተጫወተው ጀግንነት የተሞላበት ሚና በአሁኑ ወቅት እንዳይደገም ከወዲሁ የሰለቸና የጠነዛ ፖለቲካቸውን ሲያራምዱ የሚገኙት። ተወደደም ተጠላም የዛን ግዜ ተመክሩ በውያኔ ላይ የማይደገምበት ምንም ምክንያት ሊኖር አይችልም። የታሪክ ሂደት ነውና ይገድቡት የሚችሉትም አልሆንም። በበኩላችን ጀግናነት ከአስጥቅም ይልቅ የህዝብንና የሀገርን ጥቅም በማስቀደም የሚታገል ማለታችን ነው። ለግልና ራስን ማመቻች የህዝብ ደስታ ደስታው የህዝብ ደህንነት ኩራቱ የህዝብ ነጻነት መጎናጸፍ የመንፈስ ደስታ የሚሰጠው መሆኑን መሰረት በማድረግ የሚታገል ነው። ጀግና ስንል ሲቪል ወንነት የተላበሰ ለፍትህ ለእኩልነት መረጋገጥ የሚታገል ነው። ጀግና ፍራቻን ያሸነፈ ጠላት ጠንካራ ነው ብሎ የማይርበተበት የማይቻል መስሎ የሚታየን ይቻላልን መርሃው አድርጎ በጽናት ታግሎ የሚያታግል እየታገለ የሚያደራጅ ተደራጅቶም እያስተባበረ የሚታገል ነው። ጀግና ስለ ትግል እንኳሰላንት የማይገጥም ማንም ኢትዮጵያዊ በፈለገው የመታገያ መስክ ጠንቶ እንዲታገል የሚመክር እገዛና ትብብር ሲያስፈልግ በተግባራዊነቱ ጥሪ የማይሻ ታጋይ ነው። ጀግና የማይሰበር ጽኑ ፍላጎትና ተስፋ ያለው ከጨለማው በስተጀርባ ሁሌም ብርሃንን የሚታየው ከዛ ለመድረስም ያለመታገል የሚታገል ነው። በመሰረቱ ጀግና ለመልካም ስራ ትምህርት ሰጪ የሆነ ሁኔታን የሚገልጽ ነው። የማለት አሉታዊ ትምህርት የሚሰጡ የለም ማለት አይደለም። ጀግና በመሰረቱ ጥሩ ተግባር ለማስከናወን ዝግጁነቱን የሚጠይቅ ነው። መርህን ተቀብሎ መንቀሳቀስና የሚያስከትለውንም ጉዳት በጸጋ ለመቀበል ዝግጁነቱን የሚጠይቅ ነው። አደጋ የሌለው መስዋዕትነት የማይጠይቅ ጀግንነት የሚታሰብ እንዳልሆነ የኢትዮጵያ ታሪክ በርካታ ምሳሌዎች አሉት ነው። የምናወራው ስለ ትግል ነውና ስለ ህዝብ እንቅስቃሴ ነውና ጀግና ስንል የትግል መሪ መሆንንም የሚያካትት ነው። የመሪነት ሚና የተጎናጸፈ ጀግንነት ደግሞ የህዝብና የትግል መሪ መፈክር እንዳይዘበራረቅ ጥረት የሚያደርግ ማለት ነው። ህዝብ የቀን ተቀን ኑሮውን የቤተሰብ ኃላፊነቱን እየተወጣ የህዝብ እንቅስቃሴ አቅጣጫውን እንዳይስት ባሪያነት የሚታገል ማለት ነው። ጀግና የሌላን ሀገር ህዝብ እንቅስቃሴ እንዳለ ግልባጭ የሚያደርግ ሳይሆን በቅድሚያ ከራሱ ህዝብ ትግል ተመክሮን በወቅቱ ሁኔታ ጋር እያገናዘበ የህዝቡን የትግል ግፊት የሚያዳብር ማለት ነው። የህዝብን ትግል በተለያዩ ሁኔታዎች ሊያሰናክሉ የሚችሉ ማናቸውንም ሁኔታዎች አስቀድሞ በማወቅ ህዝቡ ነቅቶ እንዲከላከል የሚቀሰቅስ ማለት ነው። እነዚህንና ሌሎች ወቅታዊነት ባላቸው ርዕሶች ላይ ሊንጸባረቁ ወይንም ደግሞ የግዴታ መንጸባረቅ የሚገባቸውን የጀግንነት ግንዛቤዎች እንደ ሁኔታው ማሳወቁ መልካም ነው እንላለን። ስለሆነም የህዝባዊ ትግል ወላፈን እንዲዳብር በሚደረገው እንቅስቃሴ ቀዝቃዛ ውሃ ለማፍሰስ የሚከጅላቸው ከድርጊቶቻቸው ቢቆጠቡ ጠቃሚነቱ ለሁላችንም ነው። ምክርን ማዳመጥ ደግሞ ድልህነት እንጂ ሌላ አይደለም። ጊዜው ይርዘም ይጠርም ህዝቡ በውያኔ ስርዓትና አራማጆቹ ላይ ድልን መጎናጸፍ ላይቀር መንፈራገጡ ጀርባን መምለጥ እንጂ የትም አያደርስም። ማሸነፍ የማይቀር የታሪክ ሂደት ነው። ወጣቱ ትውልድ ጀግንነትን በተላበሰ ትግሉ የሚጠበቅበት ሚናውን መጫወቱም የማይቀር ነው።